The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ በየዕለቱ ከምሽቱ 3 እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ጤና ይስጥልን አድማጮች፣ እንደምን ውላችሁ አምሽታችኋል። ከዋሽንግተን ዲሲ አስተናጋጃችሁ አዲሱ አበበ ነኝ። ብርሃን ኃይሉ ፕሮግራሙን በመምራት ላይ ትገኛለች። የዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተሰኘ ስብስብ በአፍሪካ ጉብኝት ላይ ለሚገኙት ለሮማው ርዕሰ ሊቃነ ጳጳሳትና ለአሜሪካው ፕሬዚዳንት ደብዳቤ ጽፈዋል። ያን የተመለከተ ውይይት ዛሬ ቅዳሜ ልዩ ፕሮግራማችን ይሆናል። በተረፈ የዓለም ዜና ቀዳሚ ሆኖ ይደመጣል። ከውይይቱ በኋላ ግን በየሳምንቱ የሚኖረን የሙዚቃ ቃና ይቀርብና እስከ ማጠቃለያ ማሰሚያ ጊዜ ድረስ ሲያዝናናችሁ ይቆያል። መልካም ምሽት። ወደ ዓለም ዜና እንለፍ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኒክ ኢቫኖቭ የቴክኒሽያኑ ነው፣ በመሳሪያዎች ላይ ይገኛል ስቱዲዮም። እጅግ ግዙፍ ቁጥር ያለው ሰው ዛሬ አቡነ ፍራንሲስ ርዕሰ ሊቃነ ጳጳሳት ዘካቶሊካውያን በመሩት የዩጋንዳ የጸሎት ሥነ ሥርዓት ላይ ተገኝቷል። የዛሬው ሕዝባዊ የጸሎት ሥነ ሥርዓት የተካሄደው ናሙጎንጎ በሚባለው ቤተ መቅደስ ሲሆን ዝክሩም በ19ኛው መቶ ክፍለ ዘመን መጨረሻ አካባቢ የክርስትና እምነታችንን አናወግዝም ብለው በያኔው የአካባቢው ንጉሥ ተቃጥለው እንዲገደሉ ለተደረጉ ሰማዕታት እንደሆነ ታውቋል። ሰማዕታቱ ቅድስና የተሰጣቸው 50ኛ ዓመት ኢዮቤልዩ ሲከበር በስፍራው ያደሩና የተገኙት በአስሮች ሺዎች የሚቆጠሩ አማንያን አቡነ ፍራንሲስ ሲደርሱ አካባቢውን በጩኸትና በዝማሬ እንዳደመቁት ተዘግቧል። አቡነ ፍራንሲስ በዛሬው የዩጋንዳ የሁለተኛ ቀን ጉብኝታቸው ከሰዓት በኋላ መርሃ ግብራቸው ወጣቶችን አነጋግረዋል። አንድ ግብረሰናይ ተቋም ጎብኝተዋል። ከዩጋንዳ የሃይማኖት መሪዎችና የሀገር ሽማግሌዎች ጋር ስብሰባ ተቀምጠዋል። ዩጋንዳ ከሌሎች የአፍሪካ ሀገሮች የሚፈልሱ ስደተኞችን በማስተናገድ እያሳየች ነች ላሉት ጉልህና በጎ ግብር አሞግሰዋታል። አቡነ ፍራንሲስ ኢንቴቤ ከተማ ሲገቡ ደግሞ እዚህ ምስራቅ አፍሪካ ውስጥ ዩጋንዳ ስደተኞችን በጸጋ በመቀበልና ሕይወታቸውንም በደህንነትና በሰብአዊ ክብር መልሰው መገንባት እንዲችሉ በማድረግ እጅግ የሚደነቅ ተቆርቋሪነት አሳይታለች። ለስደተኞች ባለን አያያዝ ለሰብአዊነት የምንሰጠው ክብር ይፈተናል ብለዋል። ዩጋንዳ ከግማሽ በላይ ስደተኞችን ያስጠለለች አገር መሆኗን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR ይናገራል። ዓለም አፍሪቃን የሚመለከተው እንደ ተስፋ ምድር ነው ያሉት አባ ፍራንሲስ የሶስቱ ሀገሮች የአምስት ቀናት ጉብኝታቸው የዓለምን ትኩረት ወደ አፍሪካ ስኬቶችና መፍጨርጨሯ ይስባል ብለው እንደሚያምኑ ተናግረዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ወቅዱስ ካርዲናል አቡነ ብርሃነ ኢየሱስ ራፌልም ከአቡነ ፍራንሲስ ጋር በኬንያና በዩጋንዳ ቆይተው ነገ ወደ አዲስ አበባ እንደሚመለሱ ታውቋል። አቡነ ፍራንሲስ ለአንድ ቀን ጉብኝት ነገ ወደ ማዕከላዊ አፍሪካ ሪፐብሊክ ይጓዛሉ። የቡርኪና ፋሶ ዜጎች ነገ ፕሬዚደንታቸውን ለመምረጥ አደባባይ ይወጣሉ። የነገው ምርጫ የሚካሄደው የቡርኪናቤ ዜጎች ለረዥም ዓመታት ስልጣን የሙጥኝ ብለው የኖሩትን ብሌዝ ኮምፓውሬን በኃይል ካስወገዱ ከአንድ ዓመት በኋላ መሆኑ ነው። ቡርኪናውያን በቀድሞ ፕሬዚደንት ኮምፓውሬ የተቆጡት እንደገና ለመመረጥ እንዲችሉ በሚያደርጋቸው ሁኔታ ሕገ መንግሥቱን ለመቀየር ወይም ለማስቀየር መሞከራቸው ነበር። በቅርቡም አንድ በኮምፓውሬ የቀድሞ ጋሻ ጃግሬዎች የተመራ መፈንቅለ መንግሥት የሽግግር መንግሥቱን ለመገልበጥ ሙከራ አድርጎ የከሸፈበት መሆኑ ይታወቃል። በነገው ምርጫ ላይ 14 እጩዎች የሚሳተፉ ሲሆን 133 አባላት ያሉት የምዕራብ አፍሪካ ምጣኔ ሀብት ማኅበረሰብ ኤኮዋስ የታዛቢዎች ቡድን በቀድሞው የጊኒ ቢሳው የሽግግር ፕሬዚደንት ማኑኤል ሸሪፎን አማጆ እየተመራ የምርጫውን ሂደት እንደሚከታተል ታውቋል። ማሊ ውስጥ በታጣቂዎች በተጣለ አደጋ ሁለት የመንግስታቱ ድርጅት ሰላም ጥበቃ አባላትና አንድ ሲቪል ሰራተኛ ተገደሉ። ታጣቂዎቹ ሰሜን ማሊ ውስጥ በሚገኘው የድርጅቱ መደብ ላይ ጥቃቱን ያደረሱት በሮኬት መሆኑ ታውቋል። ይህ ዛሬ ማለዳ ኪዳል ከተማ በሚገኘው መደብ ላይ የተጣለው አደጋ ሌሎች አራት ሰዎችን በብርቱ ማቁሰሉን አንድ የሰላም ጥበቃ ጓዱ ቃል አቀባይ ለቪኦኤ ገልጸዋል። የዛሬውን ጥቃት ያደረሰው ማን እንደሆነ እስካሁን አልታወቀም። ባለፈው ሳምንት ዋና ከተማይቱ ባማኮ ውስጥ በሚገኘው ራዲሰን ብሎ ሆቴል ላይ ለተጣለውና 19 ሰዎች ለተገደሉበት ጥቃት በአረቢያ ማግሪብ ይቅርታ፣ አልቃይዳ በእስላማዊ ማግሪብና አልሙራቢቱን የሚባለው ደጋፊው ኃላፊነቱን መውሰዳቸው ይታወሳል። የቱርክ ፕሬዚደንት ራቺፕ ታይብ ኤርዶሃን ሀገራቸው የሩሲያን የጦር ጄት መታ በመጣሏ መጸጸታቸውን አስታወቁ። በተፈጠረው ሁኔታ በእውነት አዝኛለሁ ያሉት ኤርዶሃን ባልሆነ ኖሮ ምንኛ ደስተኛ የሆኑ እንደነበር ተናግረዋል። ፈረንሳይ ዋና ከተማ ፓሪስ ላይ ነገ በሚከፈተው የዓለም የአየር ንብረት ጉባኤ ወቅትም ከሩሲያው አቻቸው ቭላዲሚር ፑቲን ጋር ወጣ ብለው ፊት ለፊት ለመወያየት ያላቸውን ፍላጎት በድጋሚ አሰምተዋል። ቱርክ የጦር ጀታቸውን በመምታቷና በመጣሏ በእጅጉ የተበሳጩትና የቁጣ ምላሽ የሰጡት ፑቲን ለፕሬዚደንት ኤርዶሃን የፊት ለፊት ንግግር ጥሪ እስካሁን መልስ አልሰጡም። የማያንማር የዴሞክራሲ አፍቃሪያን መሪ አንግ ሳን ሱቺ ካለፈው ምርጫ አሸናፊ ፓርቲያቸው አዳዲስ እንደራሴዎች ጋር ተገናኝተው ተወያይተዋል። ከጥቂት ሳምንታት በፊት በተካሄደው ምርጫ የፓርላማ ምርጫ እሳቸው የሚመሩት ፓርቲ ብሔራዊ የዲሞክራሲ ሊግ ኤንኤልዲ ከምክር ቤቱ 80 ከመቶን አሸንፎ መቆጣጠሩ ይታወቃል። ሱቺ የፓርቲው መሪ ይሁን እንጂ በሕይወት የሌሉ ባለቤታቸውና ልጆቻቸው የእንግሊዝ ዜጎች በመሆናቸው በሀገሪቱ ሕገ መንግሥት መሠረት ፕሬዚደንት ሊሆኑ አይችሉም። የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ውይይት ከዓለም አቀፍ ኅብረት ለፍትሕ የኢትዮጵያ ጉዳይ ማኅበር አባላት ጋር ዓለም አቀፍ ኅብረት ለፍትሕ የኢትዮጵያ ጉዳይ ማኅበር አባላት ሰሞኑን የተለያዩ የአፍሪካ አገሮችን በመጎብኘት ላይ ለሚገኙት የሮማው ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አባ ፍራንሲስና ለዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ግልጽ ደብዳቤ ጽፈዋል። ፋሽስት ጣሊያን በኢትዮጵያውያን ላይ ለፈጸመችው እልቂት ካሳ፣ ቫቲካን በበኩሏ ያ ሁሉ ፍጅትና ግፍ ሲፈጸም መቃወምና ፍጅቱን በማስቆም ፈንታ በተዘዋዋሪም ቢሆን ለሞሶሎኒ ሰጠች ለተባለው ይሁንታ ይቅርታ ትጠይቅ ዘንድ ማኅበሩ የያዘውን ጥረትና እስካሁን ያገኘውን ፍሬ ይመረምራል ውይይቱ። ቡድኑ በተጨማሪም ባለፉት ጥቂት ዓመታት ውስጥ በጣሊያኗ የኦፊሴል ከተማ ለዚያ እልቂት መሪ ጀኔራል ግራዚያኒ የመታሰቢያ ሐውልት እስከ ማቆም የደረሰ አወዛጋቢ እርምጃም ለመቃወም ያደረገውን ጥረት ይመለከታል። እንግዶቹን ያወያየው አሉላ ከበደ ነው።
ከአዲስ አበባ ልጀምር። ቀሲስ ዶክተር ምክረ ስላሴ ገብረ አማኑኤል፣ ወዲህ ወደ ዩናይት ስቴትስ ስመለስ ሶስት እንግዶች አላችሁኝ፤ ዶክተር አክሊሉ ሀብቴ፣ ዶክተር ስዩም ገብረ እግዚአብሔር እና አቶ ኪዳኔ አለማየሁ። በቅድሚያ እንግዶቼ ሁላችሁንም ለጊዜያቸው አመሰግናለሁ።
እኛም እናመሰግናለን።
ይሄ ምናልባትም ለአንዳንዶቻችሁ በርከት ያለ ዓመታት የተጓዛችሁበት የርቀቱንና የጊዜውን ያህል ያልደበዘዘ በኢትዮጵያ ጉዳይ ላይ ያገባኛል ግድ ይለኛል በሚል መንፈስ የተጠነሰሰ ዓለም አቀፍ ኅብረት ለፍትህ የኢትዮጵያ ጉዳይ የተባለ ማህበር የሚያደርጋቸው እንቅስቃሴዎች ጋር በቅርቡ በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ በርካታ የጥናት ጽሁፎችና ሰነዶች፣ ሌሎች ስራዎች ጭምር የቀረቡበት ጉባኤ የውሳኔውን ጭብጦች ከመመርመራችን አስቀድመን እስኪ ማህበሩ የቆመለትንና ለአመታትም የታገለባቸውን አበይት ዓላማዎች በመመልከት እንጀምር። አቶ ኪዳኔ ከእርሶን እነሳ። ለምንድን ነው የተቋቋማችሁት? አቶ ኪዳኔ።
አዎ፣ መጀመሪያ በእውነቱ የአሜሪካን ድምፅን ቮይስ ኦፍ አሜሪካን ከልብ ለማመስገን ወዳለሁኝ። የተቋቋምንባት ዓላማዎች አምስት ናቸው፣ ግን መሰረቱ ፋሽስት ኢጣሊያ በቫቲካን ድጋፍ ሀገራችን ላይ ከባድ የሆነ አሰቃቂ ወንጀል ፈጽማ 1 ሚሊዮን ኢትዮጵያውያን ናቸው ተጨፍጭፈው የነበሩት በየካቲት 1937 እንደ ፈረንጆች አቆጣጠር። በሶስት ቀን ውስጥ 30,000 ሰው ነው የተጨፈጨፈው። እዚያ ውጪ ደብረ ሊባኖስ፣ እንደዚህ ልዩ ልዩ ቦታዎች በመርዝ ጭስ በመጠቀም ጭምር፣ ወንዶችም ሴቶችም ህጻናትም ጭምር ብዙ ኢትዮጵያውያን ናቸው የተገደሉት እና ሁለተኛ ነገር ደግሞ ብዙ ንብረት ነው ተዘርፎ የነበረው እና በመርዝ ጭሱ ምክንያት ብዙ የአካባቢ ብክለት ሁሉ ስለደረሰ ወደ 14 ሚሊዮን እንስሳት ናቸው ያለቁት የሚባለው በግምት እና እንግዲህ ለዚህ ሁሉ የጦር ወንጀል ለኢትዮጵያ እስካሁን ምንም ተገቢ የሆነ ካሳ ስላልተገኘ አምስቱ ዓላማዎቻችን፣ አንደኛ የጣሊያን መንግስት ለኢትዮጵያ ሕዝብ ተገቢውን ካሳ እንዲከፍል፣ ይሄ ካሳ ሲባል ደግሞ በገንዘብ ሳይሆን ለኢትዮጵያ ሕዝብ በተለይ ገጠር ላለው ተገቢ የሆነ ጥቅም የሚያስገኝ በተግባር በፕሮጀክት መልክ የሚገለጽ ማለታችን ነው። እና ሁለተኛ ነገር ደግሞ ቫቲካን ፋሽስቱን የጣሊያን መንግስት ደግፋ ስለነበረ የኢትዮጵያን ሕዝብ ይቅርታ እንድጠይቅ፣ ሶስተኛ የተዘረፉ ብዙ ንብረቶች ስላሉ ለምሳሌ በቫቲካን ቤተ መጽሐፍት ውስጥ በግምት እንደሚባለው ከ500 ሰነዶች በላይ ስለሚገኙ እንደዛ የመሳሰሉ ንብረቶች በሙሉ እንዲመለሱ ለኢትዮጵያ ሕዝብ እና አራተኛ የተባበሩት መንግስታት ድርጅት ይህን በኢትዮጵያ ላይ የተፈጸመውን የጦር ወንጀል በሚገባ እውቅና ሰጥቶ ለፍትሁ ድጋፍ እንዲሰጥ፣ አምስተኛና የመጨረሻው በእንቅርት ላይ ጆሮ ደግፍ ያ ሁሉ ወንጀል ሳይበቃ ቀርቶ አሁን በቅርቡ ደግሞ አፊሌ በምትባል የጣሊያ ከተማ ለኢትዮጵያ ጨፍጫፊ ለግራዚያኒ ሐውልት ተሰርቶ የቫቲካን ተወካይ ምረቃው ስነ ስርዓት ላይ የተገኙበት ስላለ ያ እንዲወገድ። እነዚህ አምስቱ ናቸው ዋናዎቹ አላማዎቻችን።
መልካም። በደሉ አላበቃም የሚል መንፈስ ያለው ነው የመጨረሻው ማህበራቸው የቆመለት አላማ። በዚያ ጊዜ በሚሊዮኖች የሚቆጠሩ ኢትዮጵያውያን ላይ ለደረሰው በደል ተጠያቂ ከሚደረጉት አዝማጮች አንዱ ግራዚያኒ ጭራሽ ሐውልት ተሰርቶለታል። ቫቲካንም ሌላ በደል ፈጽማለች የሚል መንፈስ ያለው ነው አቶ ኪዳኔ ያስቀመጡት። በጽሁፋችሁም በበርካታ ሰነዶችም ላይ ያቀረባችሁት የሮማው ሊቃነ ጳጳስ ኃላፊነት ለመውሰድም ሆነ ተቃውሞ ድምፅ ማሰማት ሳይችሉ የቀሩበትም። እስኪ ወደ አዲስ አበባ ልሻገርና ቀሲስ ዶክተር ምክረ ስላሴ ገብረ አማኑኤል የፋሽስቱ ኢጣሊያ ወረራና የሮሙ ፖፕ አቋም የሚል ርዕስ ያለው በርካታ ዝርዝሮችን የያዘ ጽሁፍ አቅርበዋል። የቫቲካን አቋም የማያወዛገብ እንደነበረ ጦርነቱን ከመርዳት ያላነሰ መሆኑን የሚያመላክት ነው ጽሁፎ። ዝርዝሩን አንዳንዶቹን ነቅሰን እናያለን። ቫቲካን ምን አቋም ወሰደች? በዛ ጊዜ ምን በማድረግ እስረዳች?
እሱም ከማነጋገሪያችን በፊት አንድ ነገር አቶ ኪዳኔ የተወ ነገር አለ።
እሺ።
የጣሊያ መንግስት በዚህ ባደረገው የጦር ወንጀል ካሳ ከፍሏት እንዲህ በመጠኑም ቢሆን ነገር ግን በይፋ የኢትዮጵያን መንግስት የኢትዮጵያን ህዝብ ይቅርታ አልጠየቅም። አንዱ ጥያቄያችን ይቅርታ መጠየቅ አለበት። ይሄ በፖለቲካ በኩል ትልቅ ነው። እንግዲህ ሌላው እንግዲህ ቫቲካን በኢትዮ ኢጣሊያን ጠብና ግጭት ጊዜያት ሁሉ እጅግ አጠራጣሪና አሻሚ አቋም ነበር የወሰደችው። ፖፕ ፓያስ በጠቡ ጊዜያት ሁሉ ይናገሯቸው የነበሩት በነበሩት የፖለቲካ ንግግሮች ሁሉ ገለልተኝነት የገለልተኝነትን መንፈስ ለማሳየት ሞክረው ነበር። ሙሶሎኒ በኢትዮጵያን ለመውጋት ዝግጅት ሲያደርግ የመንግስታቱ ማህበር በዚያን ጊዜ የነበረው ሊግ ኦፍ ኔሽን ነው በመንግስቱ ማህበር ለጠቡ ሰላማዊ መፍትሄ ለማግኘት በሚያደርግበት ጊዜ ሁሉ ፖፕ ፓያስ ምንም ነገር አልተናገሩም። በተለያዩ ሀገሮች የነበሩ የአብያተ ክርስቲያናት መሪዎች ለምሳሌ የካንተርበሪ የአንግሊካን ሊቀ ጳጳስ፣ የስዊድን ሊቀ ጳጳስ አንድ ጋር ሆነው ለሊግ ኦፍ ኔሽን ባቀረቡት ደብዳቤ ይሄንን ጸብ እንዲወገድና ሰላማዊ መፍትሄ እንዲፈለግ ድጋፋቸውን ሰጠ ነበር ለሊግ ኦፍ ኔሽን። ፖፑ ይህን ሲያደርጉ ፖፑ አንዳችም ነገር አልተናገሩም። አንዳንድ ሰዎች ፖፑ በማዕከል ገብተው የማስታረቅ ሚና ይጫወታሉ ተብሎ ነበረ። ይህን ፈጽሞ አላደረጉም። እንደ አንዳችም ነገር ችግራችሁን፣ ጸባችሁን በእርቅ አላሉ። ይህንን ባለማድረጋቸው እሳቸው እንደውም ጦርነቱ እንዲደረግ የፈቀዱ ነው የሚመስለው።
ወደ ሌሎች እንግዶች ከመሻገሬ በፊት ይሄ ቫቲካን ተጠያቂ መሆን አለባት፣ ይቅርታ መጠየቅ አለባት ድረስ የሚለው ተነሳችሁበት አንዱ ትልቁ ሀሳብ ነው እና ቀሲስ ዶክተር ምክረ ስላሴ ገብረ አማኑኤል በዋቢነት ያቀርባሉ በጽሁፎ ገና ከመግቢያው። ጂ ደብልዩ ቤር የተባሉ ሰው የቫቲካንን አቋም በመተቸት የጻፉትን ይጠቅሳሉ። ቅዱሱ ማህበር ቫቲካን ዋናውን ወራሪ አላስጠነቀቁትም ወይም አላወገዙም ወይም ተጠቂውን አካል አላጽናኑም ይላሉ። እንደ ዓለም አቀፍ የመንፈስ አባትም ጣሊያን ላይም በጊዜው ሊኖራቸው ከሚችለው ተጽዕኖ አንጻርም አልሰሩም የሚለውን ከፍ አድርገው ይናገራሉ። ፖፕ ፒዮስ 11ኛ ከእርሳቸው በፊት እንደነበሩት ፖፕ ቤኔዲክት 15ኛ የሥነ ምግባርና የሕግ መሠረቱ ከክርስቲያን ሃይማኖት ጋር ተመሳሳይ የሆነ ወግ የመንግስታቱን ማኅበር ጥረት ፈጽሞ አልደገፉም ወይም አላበረታቱም ይላሉ እኚሁኑ ሰው ዋቢ አድርገው። እስኪ ያስረዱን ደጋፊ ናቸው የምትሏቸው ማሳያዎች እስኪ ያቅርቡልን።
መቼም እንግዲህ ፖፑ አንዱ ዋናው በንግግራቸው ጊዜ ሁሉ ጣልቃ አልገባም የሚል የገለልተኝነት መንፈስ ለማሳየት ነው የሞከሩት።
ገለልተኛ መሆን ግን አልነበረባቸውም እንደ መንፈስ አባት?
በፍጹም ገለልተኝነት በእነዚህ አለቻቸው የመንፈሳዊ አባት የካቶሊክ ቤተክርስቲያን አባት በመሆናቸው ፍት ሲጓደል ያንን በገለልተኝነት መመስከር ነበረባቸው። ይህን አላደረጉም እሳቸው። እና አንዱ የገለልተኝነት ምንድን ነው? ሙሶሎኒ ኢትዮጵያን ለመውረር ብዙ ጊዜ ነው ዝግጅት ያደረገው። ይህን ዝግጅት ያደረገው ሁሉ እሳቸው ሁሉ ያውቁ ነበር። ይህንን በሰላማዊ መንገድ እንዲደረግ በልዩነታቸው ደግሞ ሁለቱ ሀገሮች በፈረንጆች አቆጣጠር በ1928 ዓመተ ምህረት ላይ ወዳጅነት ስምምነት ሲያደርጉ ወደፊት በሚገጥማቸው ችግር ከጦርነት ይልቁን በሽምግልና እንፈጽማለን የሚል ቃል አለ። በዚሁ መሰረት በውላቸው መሰረት በሽምግልና ፈጽሙ ብለው እንኳን እሳቸው ሊናገሩ ይገባቸው ነበር። ይህንንም አልተናገሩም እሳቸው።
ምንድን ነው ምክንያቱ የሚመስሎት?
የጦርነቱ ደጋፊ ናቸው ባይ ነኝ። ለምሳሌ ሙሶሎኒ የአንደኛ ዓለም ጦርነት ጊዜ ካፍለው የነበሩትን ወደ 7,000 የሚሆኑ ወታደሮች ሮም ሰብስበው ንግግር ካደረጉ በኋላ እነኚህ 7,000 የሚሆኑ የቀድሞ ወታደሮች ወደ ሮም ሄደው ከፖፑ ቡራኬ ተቀብለዋል። እንደውም የሚገርመው ፖፑ ለእነኚህ ሰዎች ቅዳሴ ቀድሰው አቁርበዋቸዋል። ይሄ ራሱ ለሙሶሎኒ የሞራል ድጋፍ ነው። በሌላ ጊዜ ደግሞ እንደዚሁ እንደገና 15,000 የሚሆኑ ደግሞ ሌሎች ወታደሮች እንደዚሁ መጥተው እሳቸው ጋር ቀርበው ቡራኬ ተቀብለው ሄደዋል። ስለዚህ ነው እንግዲህ እሳቸው በደመኛ በተዘዋዋሪ መንገድ ሙሶሎኒን ይደግፉ ነበር። እናው አንድ ነገራቸው እሳቸው ይህን ያደረጉበት ምክንያቱ ምንድን ነው? በዛን ጊዜ ክሌራሊዝም በካህናት ላይ ጦርነት ተነስቶ ነበር በሮም ካህናትን የሚቃወም ፋሽዝም በደንብ ይደግፉ ነበር። እንደውም ሙሶሎኒን እሳቸው ከእግዚአብሔር የተሰጠ ሰው ነው ብለው እሱ የሚሰራውን ሁሉ ይደግፉ ነበር።
መልካም። ይሄ በቀጥታ ከእርሳቸውም ፍላጎት ወይም ከቤተ ክርስቲያኒቱ ጥቅም ጋር የሚገናኝ ይመስላል። ሌሎች ዝርዝሮችን እንመለከታለን። ዶክተር አክሊሉ ወደ እርሶ ልምጣ። እርሶ በአስተናባሪነት በተሳተፉበት ጉባኤያችሁ መገባደጃ ላይ የአቋም መግለጫ ባወጣችሁበት ወቅት ከተለያየ አቅጣጫ ሊታዩ የሚችሉ ሀሳቦች ቀርበው ጠበቅ ያለ ክርክርም ተካሄደው ወደ አንዳች ድምዳሜ እንደደረሳችሁ በጽሁፍም እንደወጣ በጊዜው ተከታትያለሁ። አበይት ናቸው የሚባሉት የጉባኤያችሁ አቋም ምን እንደነበረ ለአድማጮች ብናስተዋውቅ፣ በዚያ እኩል ደግሞ ከተነሳችሁለት ዓላማ አንጻር ክርክር የተደረገባቸው ሀሳቦችም ነበሩና የክርክሮቹንም መንፈስ ለአድማጮች ማጋራት ቢችሉ።
በመሰረቱ መቼም ወገኖቻችን ለሆኑ ኢትዮጵያውያን አንዳንድ ለማስጨበጥ የምፈልገው ምንድን ነው፣ ለምንድን ነው ይሄን ያህል እንዲህ ያለው ጉዳይ ካለፈ 70-75 ዓመት እየሆነው ነው? አሁን ኢትዮጵያን አሁን ችግር አለባት፣ እዛ ላይ ማተኮሩ አይሻልም ወይ የሚል አንዳንድ ሰዎች የሚያነሱት ጥያቄ ሊኖር ስለሚችል በመሰረቱ ለአንድ ነገር ልናገር እፈልጋለሁ። ይሄ የአገር ክብር ጉዳይ ነው። ይሄ የሕዝብ ክብር ጉዳይ ነው። ይሄ በዚያን ጊዜ ወንድሞቻችን፣ አባቶቻችን፣ እናቶቻችን የተጨፈጨፉት ለእኛ መኖር ሲሉ ነው። እነሱም ዝም ብለው ሊኖሩ ይችሉ ነበረ በጎን እና ይሄ የሀገር ክብር ጉዳይ ነው፣ የወገን ክብር ጉዳይ ነው። አባቶቻችን ባለቤት ካልጮኸ ጎረቤት አይረዳም የሚሉ ጥሩ አነጋገር አላቸው። አባቶቻችን የተጨፈጨፉት እንደዛ በመርዝ የተቃጠሉት እኛን ዛሬ ያቃጥለን ያስፈልጋል። እነሱን ካላከበርን እኛም የምንከበር አይደለንም ማለት ነው። መሰረቱ የመሆኑን እንደው የኢትዮጵያ ወጣቶች፣ የኢትዮጵያ ታሪክ ተረካቢዎች፣ የኢትዮጵያ ምሁሮች፣ የኢትዮጵያ ምርምር አድራጊዎች እንዲገነዘቡት የምንፈልገው መሰረታዊ ነገር ይሄ ነው። ዝም ተብሎ የሚተው አይደለም። ታሪክ እኮ ይኸው ሉሲ በስንት ሚሊዮን ዓመት አልፋ ነው ዛሬ የተገኘችው። ለጊዜው እንኳን ይለፍ ይለፍ ቢባል አይታለፍም፣ እውነቱ መውጣቱ አይቀርምና ለክብር ሲባል ነው ይህንን ነገር የምናነሳው። በመጀመሪያ ይህንን ነገር ላስጨብጥ ፈልጋለሁ። ሌላው ደግሞ እንደውም ጣሊያኖች ያደረጉትን ነገር እንደ ጥሩ ነገር አድርጎም ለማሞገስም የሚፈልግ ሰው ሊኖር ይችላል። ነገር ግን የተደረገው ጭፍጨፋ በአባቶቻችን ላይ ያሁኑ ወጣት እንዲያውቀው ያስፈልጋል፣ እንዲረዳው ያስፈልጋል። ምርምር የሚያደርጉ ወጣቶች ደግሞ የታሪክ ሰዎች 1, 2, 5, 10 የምትሆኑ በእውነቱ ቁም ነገር አድርጋችሁ ልትቆረቆሩበት ያስፈልጋል። ያለበለዚያ የጥቂቶች ጩኸት ብቻውን ምንም ውጤት አያመጣም ለማለት ነው የፈለግኩት። በመሰረቱ ሌላው ምሁራዊ የሆኑ ድርጅቶች፣ የፖለቲካዊ የሆኑ ድርጅቶች፣ ስነ ምግባራዊ የሆኑ ድርጅቶች በኢትዮጵያውያን የሚቋቋሙ በሌሎችም የሚቋቋሙ ክፉን ነገር የሰው ልጅ መቼም እንደ ክፉ ነገር አድርጎ መቋቋም የመቻል የማሰብ ችሎታ አለውና ቡድኖች እንዲቋቋሙ የብረት ጉንጉን የሐሳብ ጉንጉን እንድንያያዝ እንድንተሳሰብ ለማድረግ እንድንችል ነው በእውነት አንደኛው ዋናው ነገር። ሌላው ደግሞ ከዚሁ ጋር የተያያዘ የጣሊያን መንግስት እንዴት ይሄን ያህል ጭፍጨፋ አካሂዶ ቅድም የተነሳ ጥያቄ ነው። ይሄን ያህል ጭፍጨፋ አካሂዶ ጭፍጨፋው በዓለም አቀፍ ደረጃ የተረጋገጠ ነው፣ አሁን ስለሱ ነው አይደለም ብሎ መከራከር በእውነት እብደት ካልሆነ በስተቀር ሌላ ነገር ሊሆን አይችልም። እንደዚህ ከሆነ እንዴት የሚገባውን ካሳ ሊከፍል አይገባም? ይሄንን ሌሎች ሀገሮች ሲጠቀሙበት እናያለን። እንግሊዞች ለኬንያ ሲከፍሉ እናያለን። ደቾች በእስያ ላደረጉት ጥፋት ለመክፈል ፈቃደኞች ሲሆኑ እናያለን። እንዴት የጣሊያን መንግስት የጣሊያን ህዝብ በኢትዮጵያ ላደረገውን ጭፍጨፋ የሚገባውን ካሳ የሚገባውን ይቅርታ ለመጠየቅ ምንድን ነው ልዩነቱ የሚለው ነገር ሲኖር በመንግስትም ደረጃ በህዝብም ደረጃ ይህንን ቁም ነገር ሰጥቶ አለመወትወት ነው። እንዲያውም ቅድም አቶ ኪዳኔ ተነግሮታል። የኢትዮጵያ ጫፍጫፊ የሆነው ግራዚያኒ ክብር ተብሎ ሐውልት እንዲቋቋም ሲደረግ በእኛ በህይወታችን እያለን ይህንን ይሄ ነገር መሆን አይገባም ብሎ በመንግስትም ደረጃ በህዝብም መደረግ አለበት በሚል ነው የተነጋገርነው። እኛን እኮ የጎዳን ጣሊያን ብቻ አይደለም፣ እንግሊዞችም ፈረንሳዮችም ሌሎችም መንግስታት በጎናቸው አሜሪካኖችም ትክክል የዓለም አቀፍ ማህበር አባል ሆና ኢትዮጵያ ገብታ ለኢጣሊያን ረርተው ወይም ፈርተው ኢትዮጵያውያን እንደዛ በመርዝ ሲጨፈጨፉ ዝም ብለው አስጨፈጨፉን፣ ለሱ የሚገባውን ንግድ ሳያቆሙ በመቅረት በተዘዋዋሪ መንገድ እኛን መጉዳታቸው ግልጥ ብሎ መታወቅ አለበትና እንዲሁ ዝም ማለት የለብንም። የአባቶቻችን ደም ያነሳሳን
መልካም
በእውነቱ በሚል ነው እንግዲህ የተላለፈው። ዝርዝሩ 1, 2, 3 ብሎ በኋላ አቶ ኪዳኔም ሊዘረዝረው ይችላል።
አመሰግናለሁ ዶክተር አክሊሉ ሀብቴ። በርከት ያሉ ጭብጦችን አንስተዋል። እንዳሉት አንድ ሁለቱ ዋና ዋና ቢጠቅሱልን ለአቶ ኪዳኔ ድል ልስጥ። ወደ ዶክተር ስዩም መሻገር አለብኝ። በውሳኔ የደረሳችሁበትን አቋም አቶ ኪዳኔ ባጭሩ ሊነግሩኝ ይችላሉ?
አቶ አሉላ፣ ይህንን ጉዳይ በዝርዝር ለመመልከት ድረገጻችን ግሎባል አላያንስ ፎር ኢትዮጵያ አንድ ቃል ነው ግሎባል አላያንስ ፎር ኢትዮጵያ .org ላይ ታትሞ ወጥቷል። 10 ነውና ውሳኔው ናቸው። አንድ ሁለቱን ብቻ ልጠቅስ ብትፈቅድልኝ።
እሺ።
መጀመሪያ ለኢትዮጵያ ስለሚያስፈልገው ፍትህ ጉዳይ የተባበሩት መንግስታት ድርጅት፣ የአፍሪካ አንድነት ድርጅት እና ይህን የመሳሰሉ ዓለም አቀፍ ድርጅቶች ለኢትዮጵያ ሕዝብ የሚያስፈልገውን ፍትህ እንዲደግፉ የሚል ነገር አለ። ሁለተኛ የጣሊያ መንግስት በዚህ ጉዳይ ላይ ስለቀረበው ቀደም ቀስ ዶክተር ምክረ የጠቀሱት ይቅርታ የመጠየቁም የካሳውም ጉዳይ የንብረት መመለሱም ጉዳይ እንዲከናወን እና ቫቲካንም ደግሞ እንደዚሁ ይቅርታ ጠይቅ የሚለውን ሶስተኛውን እና ሌሎችም ይህን የመሰሉ ለምሳሌ ምሁራን፣ ዩኒቨርሲቲዎች፣ ልዩ ልዩ የጥናት ድርጅቶች ሁሉ ይህን ጉዳይ ስራዬ ብለው በጥልቀት እንዲመለከቱት እነዚህ ሁሉ ተካተዋል። ለዚህ እንግዲህ የሚያጠናክረው ነገር ቅድም ዶክተር አክሊሉም ጠቀስ ያደረገው የጣሊያ መንግስት ለምሳሌ ለሊቢያ 100,000 ሰው ነው እዛ የጨፈጨፉት፣ $5 ቢሊዮን ለመክፈል ተስማምተዋል። እሱም በፕሮጀክት መልክ ነው። እንግዲህ የእኛ 1 ሚሊዮን ነው። በተጨማሪ ለምሳሌ የአርሜኒያን እነሱ ከ100 ዓመት በፊት ነው በቱርኮች ወደ 1 ሚሊዮን ህዝብ የተጨፈጨፈባቸው። ለዛ ጄኖሳይድ ሆኖ እንዲታወቅላቸው ባደረጉት ጥረት ቫቲካን ራስዋና የአውሮፓ ፓርላመንት ዕውቅና ሰጣቸዋለች። እነሱ ግን በካሳ መልክ የጠየቁት 3 ቢሊዮን አለን ትሪሊዮን ጠይቀዋል። ናሚቢያ ሁሉ ቀድመ ዶክተር ክሊር ተቀሳቸው፣ ኬንያ፣ ኢንዶኔዥያ ይህን የመሳሰሉት ሁሉ ለሀገራቸው ክብርና ፍትህ ታግለው ውጤት ያስገኙ ናቸው። ስለዚህ እኛም ኢትዮጵያውያን ሀገራችን ክብር በመቆም በመታገል በመሞት የታወቅን ስለሆነ ይህንን ጉዳይ ችላ ማለት አይገባንም።
ዶክተር ስዩም ወደ እርሶ ልሻገር፣ ቆይቼ ነው እየመጣ ያለሁት። እንግዲህ በየተራ ካንዳችሁ ወደ ሌላችሁ የምታነሷቸውን ነጥቦች መመልከት ስላለብን ነው። ዶክተር ስዩም ገብረ እግዚአብሔር The Symphony of My Life የሚል ግለ ታሪኮን የጻፉበት መጽሐፍ ለህትመት አብቅተዋል። ይሄ መጽሐፍ ምናልባትም ያን አስከፊ ጊዜ መለስ ብሎ ለማየት በግል ህይወቶና በቤተሰቦቹ ተሞክሮ ቀደም የሚነሱትን ደረሱ የሚባሉትን በደሎች ከቃላት ከንግግር በላይ ወደዚያ ጊዜ ለመመለስ እድል የሚሰጥ ይመስለኛል። ገና ጨቅላ ህፃን ባሉበት የተፈጸሙ ሁኔታዎችን ያነሳሉ። እስኪ ባጭሩ ይተርኩልን።
አመሰግናለሁ። እኔም መጀመሪያ ሲምፎኒ ያልኩበት ምክንያት የሃይማኖቴን ኑሮዬን ጉዞ ስመለከተው ስገመግመው ልክ እንደ ሙዚቃ በየአይነቱ ሆኖ ስላገኘሁት ያንን ሲምፎኒ ብዬ ተሰየምኩት። እዚህ ደግሞ የቀረብኩት ካቶሊክ እንደመሆኔ መጠን የአይን ምስክር ስጠን ስላለኝ አቶ ኪዳኔ በዝርዝር የጻፍኩት ጉዳይ ነበር። በካቶሊክነቴ በፋሽስት ጊዜ ሁኜ ባየሁት ምን ሆነ? የጣሊያን አገዛዝስ እንዴት ነበር? ለምሳሌ አሁን ግራሲያኒ ግቢው አጠገብ ነበርኩ። ስንት ሰው እንደሞተም አይቻለሁ። ይህንን የጣሊያን አገዛዝ እንዴት ነበር? የካቶሊክ ቤተ ክርስቲያንስ እንዴት ነበር? እንዲያውም ትምህርት የተወሰነ ሶስተኛ ክፍል ከጨረስን በኋላ ልቀጥል ስላልቻልኩ ወደ ቅስና ተማሪ ቤት ተብዬ ወደ ሀረር ሂጄ ነበር። ወደ ሀረር ሲሄድ ያጋጠመኝን በአውቶቡስ ላይ ዲስክሪሚኔሽን እንዴት እንዳየው ይህንን
የዘር መድሎ ጣሊያኖች ኢትዮጵያውያን ይገፉ የነበሩበትን ሁኔታ ነው የሚሉን።
አዎ፣ ሀረርም ስንቀመጥ ምን ነበር ሁሉን ዘርዝሬ እዛ ላይ ጽፌዋል።
ለሰዓትም ለፍሬ ነገርም ሽሚያስል ነው መልሼ የማነሳለሁት። በዚያ ጨቅላ እድሜው የአምስት ዓመት ልጅ ሆነው የጣሊያ ወረራ በተካሄደበት ጊዜ የታዘቧቸውን የመጽሐፎ ምዕራፎች ውስጥ እንዳካተቱ ግራዚያኒ የነበረበት ቦታ ያ ጥቃት ሲፈጸምም ብለዋል። እስኪ ስዕል ይስጡን። በዚያ ልጅነት እድሜ ብዙ ማስታወስ እንደው ቢገድ እንኳን ምን ትዝ ይሎታል?
ትዝ የሚለኝ እኔና እህቴ ውሃ ልንቀዳ እዛ ግቢ አጠገብ ነበር የምንኖረው። ቦምብ ሲፈነዳ ምን ፈነዳ ብለን ስናይ ሰው እየሮጠ ሲበራየና እኛም ተመልሰን ቤት ገባን። አባቴ በዛን ጊዜ የት እንደነበረ አናውቅም። ሌሊት ተነስተን ፍለጋ ስንሄድ ሬሳ በየመንገዱ ወድቆ እንዳየሁ፣ ከዛ ደግሞ ልክ ራስ መኮንን ድልድይ ስር 3000 ሰው ታስሮ እኔም እዛው ከዚቴ ጋራ 3 ቀን ታስረን ነበር። ብዙ ምን እንደሆነ አላውቅም የሰዎቹን፣ ግን እኛ ልጅና ይለቀቅ ተብሎ ተለቀቅ። በዛን ጊዜ ምን ነበር ክርክሩ? እንዴ ይሄ ሁሉ ሰው ታስሮ ሊገደል ነውና ጳጳሱ ምን አሉ፣ ቤተ ክርስቲያን ምን አለች የሚል ክርክር ነበር እዛ ውስጥ የሚሰማ።
ክቡራትና ክቡራን አድማጮች፣ በልዩ ዝግጅታችን ከአራቱ እንግዶቻችን ጋር የጀመርነው ወግ አልተቋጨም። የቫቲካንን ምላሽና የዩናይት ስቴትሱን ፕሬዚዳንት ባራክ ኦባማን እንዲሁም ግልጽ ደብዳቤ የተጻፈላቸው ሌሎች ዓለም አቀፍ ድርጅቶች የሚሰጡትን ጨምሮ በቀጣይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶቼን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች፣ ያደመጣችሁት ውይይት ከዓለም አቀፍ ኅብረት ለፍትህ የኢትዮጵያ ጉዳይ ማኅበር አባላት ጋር የተደረገ ውይይት ነው። ወደሚቀጥለው የሙዚቃ ቃና እናልፋለን።
ሳምንቱን በትምህርት፣ በስራ፣ በመዝናናት እንዲሁም ህይወትና ኑሮ የሚጠይቃችሁን ተግባራት ስታከናውኑ ቆይታችሁ ዛሬ ላይ የደረሳችሁ ውድ የሙዚቃ ቃና አድማጮች እንደምናመሻችሁ፣ እንደምንስከረማችሁ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ስቱዲዮ ተገኝቼ ከአማርኛው ቋንቋ ዝግጅት ክፍል የእንግሊዝኛ ዜማዎችን መራርጬ ወደ እናንተ የማደርሰው ጽዮን ግርማ ነኝ። አብሬያችሁ አመሻለሁ። አብራችሁን ቆዩ። የአሜሪካን ድምጽ ሬዲዮ ጣቢያ የሚገኝበት ሀገረ አሜሪካ ይሄ ሳምንት የበዓል ሳምንት ሆኖ ያለፈበት ወቅት ነው። የመጀመሪያው በዓል የተከበረው ታንክስ ጊቪንግ ወይም በአማርኛ የምስጋና በዓል የሚባለው ሐሙስ ዕለት የተከበረ በዓል ነው። ይህ በዓል በአሜሪካኖች ዘንድ ትልቅ ቦታ የሚሰጠው የቤተሰብ በዓል ነው። በዓሉ የተጀመረው ከእንግሊዝ ሀገር በ17ኛው መቶ ክፍለ ዘመን በስደት ወደ አሜሪካ የመጡ መጻተኛ እንግሊዞች ማክበር ከጀመሩበት ዕለት አንስቶ እንደሆነ ይነገራል። በፕሬዚዳንት ጆርጅ ዋሽንግተን ጊዜም ብሔራዊ በዓል ተደርጎ ተደንግጎ በኖቬምበር ወር በአራተኛው ሐሙስ ላይ የሚከበር በዓል ነው። አሜሪካንን የገዟት የተለያዩ ፕሬዚዳንቶች በተለያየ ዘመን በዓሉን ሲያከብሩት ቆይተው በ1941 ዓ ም ግን የአሜሪካን ኮንግረስ በኖቬምበር በአራተኛው ሐሙስ ብሔራዊ በዓል እንዲሆን ወሰነ። ከዛን ጊዜ ጀምሮ ከ1941 ጊዜ ጀምሮ ይህ የምስጋና በዓል ሁልጊዜም በኖቬምበር አራተኛው ሐሙስ ላይ ይከበራልና በዚህ በዓል መላው የአገሪቱ ህዝቦች አንድ ላይ ሆነው ተሰብስበው የሚያከብሩት የቤተሰብ በዓል ነው። ሐሙስ ዕለት ሻንጣ ከዚያ የሚጎትቱ ቤተሰቦቻቸው ጋር የሚሄዱ፣ ጓደኞቻቸው ጋር፣ ወዳጅ ዘመዶቻቸው ጋር የሚሄዱ ሰዎች ቀን ሲታዩ ነበረ። ማምሻውን እራት ነው በጋራ የሚበሉት። በዚህ በዓልም ተርክ የተባለውን ባለ ኩልኩለት ተረጅም ዶሮ መሳይ ወፍ አርደው የሚበሉበት ዕለት ነው። ይህንን ተርኪ ለማዘጋጀት ረጅም ሰዓት ይፈጃል። እስከ 15 ሰዓት ይወስዳል ነው የሚባለው። እኛ ለፋሲካ በዓል ዶሮ እንደምናዘጋጀው ማለት ነው። ይሄ ተርኪ ለዕለቱ በልዩ የሚዘጋጅ ምግብ ነው። እሱን አዘጋጅተው በጋራ ተቋድሰው ቤተሰቦች አንድ ላይ የሚያከብሩት በዓል ነው። ይህን በዓል ተከትሎ በርካታ ቦታዎች እረፍት ይሆናሉና ረጅም እረፍት ቀን ይባላል። ሎንግ ዊኬንድ ይሉታል። አርብ፣ ቅዳሜ፣ እሁድ በዛው ስራ አይኖርም እና አርብ ዕለት ደግሞ አሁን እየተለመደ የመጣ ብላክ ፍራይዴ የተባለ እቃዎች በርካሽ ዋጋ የሚሸጡበት ዕለት አለ። ይህ ቀን የሚጀምረው ከሐሙስ ከሌሊቱ በኢትዮጵያን አቆጣጠር ሐሙስ ከሌሊቱ 6 ሰዓት እንደምንለው እነሱ 12 ሰዓት ይሉታል። ከሌሊት ጀምሮ ነው ሱቆቹ የሚከፈቱት እና በርካታ ሰዎች ሱቆቹ ላይ በማደር ድንኳን ጥለው እዛ አካባቢ በመገኘት ርካሽ ነገሮችን የሚገዙበት ዕለት ነው። ኤሌክትሮኒክስ እቃዎች በጣም ይቀንሳሉና ሰዎች ተሰልፈው የመጀመሪያው ሲከፈት የሚገኙትን የቅናሽ እቃዎች ለመግዛት ሰዎች 2 ቀን 3 ቀን በየሱቆቹ በረንዳ ላይ አድረው እቃ የሚገዙበት ብላክ ፍራይዴ የሚባል ቀን ነው። ይሄ ሳምንት እንግዲህ በዚህ ሁኔታ የሚያልፍበት ነው። ይህንንም ተከትሎ ሳይበር መንዴ የሚባል በዕለተ ሰኞ በኦንላይን በቀጥታ በድረገጾች አማካኝነት ኤሌክትሮኒክስ እቃ የሚገዛበት ሳይበር መንዴ የሚሉት የቅናሽ ቀን አለ። እንግዲህ አሜሪካኖች በእነዚህ ጉዳዮች ተወጥረው የሰነበቱበት ዕለት ነው። ይሄ እስከ ሰኞ ድረስ ይቀጥላል ማለት ነው። እንደዚሁም ባለፈው ሳምንት እሁድ ከ43ኛው የአሜሪካን የሙዚቃ አዋርድ ተካሂዶ ነበረ። ትልቅ ስነ ስርዓት ነው። ይህ የሙዚቃ አዋርድ ሎስ አንጀለስ ካሊፎርኒያ በሚገኘው የማይክሮሶፍት ቲያትር ነው የተካሄደው። ስለዚህ የሽልማት ስነ ስርዓት በሚቀጥለው ሳምንት ሰፋ አድርጌ ለማቅረብ እሞክራለሁ። ለዛሬ ግን በሙዚቃ ስራዎቻቸው ከፍተኛ ሽልማት ያገኙ አርቲስቶችን መራርጬ የሙዚቃ ስራዎቻቸውን ወደ እናንተ ለማድረስ እሞክራለሁኝ። ስለዚህ በዚህ የአሜሪካን የሙዚቃ አዋርድ ላይ ፌቨራይት ሜል አርቲስት ወይም ተወዳጅ የወንድ አርቲስት በሚል በፖፕና ሮክ የሙዚቃ ስልት የተሸለመውን ኤድ ሺረንን ዘፈን ጋብዛለሁ። ቲንኪንግ አውት ላውድ ይሰኛል። እኔ የመረጥኩት ዜማ ነው። ቲንኪንግ አውት ላውድ When your legs don't work like they used to before And I can't sweep you off of your feet Will your mouth still remember the taste of my love? Will your eyes still smile from your cheeks? Darling, I will be loving you till we're 70. Baby, my heart could still fall less hard at 23.
touch of a hand Well, me, I fall in love with you every single day And I just wanna tell you I am So honey, now Take me into your loving arms Kiss me under the light of a thousand stars Place your head on my beating heart I'm thinking out loud Maybe we found love right where we are When my hair's all but gone and my memory fades And the crowds don't remember my name When my hands don't play the strings the same way I know you will still love me the same Cause honey, your soul could never grow old, it's evergreen Baby, your smile's forever in
ተወዳጅ የሴት አርቲስት ዘርፍ በፖፕ ኤንድ ሮክ የሙዚቃ ስልት የተሸለመችው አሪያን ግራንዴ ናት ፎከስ የሚለውን ዜማዋን መርጬላችኋለሁ አርቲስት ኦፍ ዘ ኢየር ወይም የአመቱ ምርጥ አርቲስት በሚል ሽልማት ያገኙት አራት አባላት ያሉት ዋን ዳይሬክሽን የተባለ የሙዚቃ ቡድን አባላት ናቸው። በተጨማሪም ዋን ዳይሬክሽን ተወዳጅ ቡድን በፖፕ ኤንድ ሮክ ተሸላሚ ሆነዋል። እንግዲህ የነሱን ስራ ድራግ ሚ ዳውን የተሰኘውን ሙዚቃ አድምጠን እንመለስ። I've got fire for a heart, I'm not scared of the dark, you've never seen it look so easy. I got a river for a soul, and baby you're a boat, baby you're my only reason. If I didn't have you there would be nothing left, the shell of a man that could never be his best. If I didn't have you would never see the sun, you taught me how to be someone, yeah. All my life stood by me when no one else was ever behind me. All these lights, they can't blind me. With your love, nobody can drag me. All my life, you stood by me when no one else was ever behind me. All these lights, they can't blind me. With your love, nobody can drag me down. Nobody can drag me down. Nobody, nobody. Nobody can drag me down. I got fire for a heart, I'm not scared of the dark, you've never seen it look so easy. I got a river for a soul, and baby you're a boat, baby you're my only. By me when no one else was ever behind me. All these lights, they can't blind me. With your love, nobody can drag me down. ሶንግ ኦፍ ዘ ኢየር ወይም የአመቱ ምርጥ ሙዚቃ ታይለር ስዊፍት ብላንክ ስፔስ በሚለው ዜማዋን የተሸለመችው። እስቲ የታይለር ስዊፍትን ብላንክ ስፔስ እናዳምጥ። Come, oh no, screaming, crying, perfect storms, I can't.
am a nightmare dressed like a daydream. So it's gonna be forever. Your name. Boys only want love if it's torture. Don't say I didn't, say I didn't warn ya. Boys only want love if it's torture. Don't say I didn't, say I didn't warn ya.
New Artist of the Year, ወይም አዲስ የአመቱ ምርጥ ድምጻዊ በሚል የተሸለመው ሳም ሃንት ነው። ብሬክ አፕ ኢን አ ስሞል ታውን የሚለውን ዜማ አድምጠን መለስ። የሳም ሃንት ዜማ ነው።
I knew I'd see her around. I'd be at some party, she'd show up and I'd be walking out. Or across some parking lot, hiding behind her sister. I'd look up, she'd be at the red light beside me in that white Maxima with the sticker on the back. I'd act like I didn't see her. But we'd pay at the same pumps, flip through the same stations, and slow down for the same curves, run around with the same crowd. But we just needed some time. She could get on with her life, and I'd get on with mine. Thought I would be fine, but maybe not. I knew she'd find a way to get over me, but I never thought she would get down with somebody I know. I guess it's just how it goes when you break up in a small town. I see our friends and they put on a show like they don't want me to know. So they give me the go around. But there's only so many streets, so many lights, where it's like I can't even leave my house. Should've known all along, you gotta move and move on when you break up in a small town. For a while, I guess they were keeping it low-key. But now it's like these county lines closing in on me. I see them everywhere together. And it's hitting a little too close to home. She's so far gone, but she didn't go far. She was over me before the grass grew back where she used to park her car. She's leaving those same marks in someone else's yard, someone else's arms, right down the road. I never thought she would get down with somebody I know. I guess it's just how it goes when you break up in a small town. I see our friends and they put on a show like they don't want me to know. So they give me the go around. But there's only so many streets, so many lights, where it's like I can't even leave my house. Should've known all along, you gotta move and move on when you break up in a small town.
ከኢትዮጵያውያን ወላጆቹ የተገኘው አቤል ተስፋዬ ወይም ዘ ዊኬንድ በዚህ የአሜሪካን ሙዚክ አዋርድ ላይ ነክሶ የታየ ድምጻዊ ነበር። በተወዳጅ የወንድ አርቲስት በሶል ኤንድ አርቢ እና ቢዩቲ ቢሃይንድ ዘ ማድነስ በሚለው አልበሙ በምርጥ አልበም ሽልማትን ያገኘ አርቲስት ነው። የሱን አይ ካንት ፊል ማይ ፌስ የተሰኘውን ዜማ እናዳምጥለት።
And I know she'll be the death of me, at least we'll both be numb. And she'll always get the best of me, the worst is yet to come. But at least we'll both be beautiful and stay forever young. This I know, this I know. She told me don't worry about it. She told me don't worry no more. We both know we can't. When I'm with you, but I love it.
control always get the best of me. The worst is yet to come. All the misery was necessary when we're deep in love. Yes, I know, I know, girl, I know. She told me don't worry.
በሶል ኤንድ አርኤንድቢ አቀንቃኝነቷ በተወዳጅ ሴት ድምጻዊ የተሸለመችው ሪሃና ናት። ሩድ ቦይ የተሰኘውን የሷን ዜማ አድመጣን እንመለስ። አድማጮች በሚቀጥለው ሳምንት የአሜሪካ ሙዚክ አዋርድ ወይም የአሜሪካ የሙዚቃ አዋርድ ምን እንደሚመስል ሰፋ ያሉ መረጃዎችን ይዤላችሁ እመለሳለሁ። ለዛሬ ግን በዚህ የሙዚቃ ዝግጅት ላይ ተገኝታ የሙዚቃ ስራዋን ያቀረበችው ተወዳጇ አርቲስት ሴሊን ዲዮን ነበረች። ሴሊን ዲዮን በእለቱ ያቀረበችው በፈረንሳይ በሽብር ጥቃት ለተገደሉ ሰዎች ፈረንሳይ ለደረሰባት አደጋ መታሰቢያ እንዲሆን በፈረንሳይኛ ቋንቋ ነው። ነገር ግን እኛ ደግሞ የሲሊን ዲዮንን የቀደሙ ስራዎቿን ለማስታወስ ፓወር ኦፍ ላቭ የሚለውን ዜማ መርጠናል። ለዛሬ በዚህ ፓወር ኦፍ ላቭ በተሰኘው የሲሊን ዲዮን ዜማ አሰናበታችኋለሁ። ሳምንት ሰፋ ባለቀ ነበር እንገናኛለን። ሲሊን ዲዮን ፓወር ኦፍ ላቭ በሚለው ዜማዋ አብራችሁ ትቆያለች። በእኔ በኩል ደህና ደሩ።
Whispers in the morning of lovers sleeping tight are rolling by like thunder now as I look in your eyes. I hold on to your body and feel each move you make. Your voice is warm.
የማጠቃለያ ዜና እናሰማችሁ። ጽዮንን እናመሰግናለን ለግብዣዋ። ክቡራትና ክቡራን አድማጮች፣ ቀደም ሲል በምሽቱ ዝግጅት በሰማችሁት ፕሮግራም ላይ የዓለም አቀፍ ኅብረት ለፍትህ የኢትዮጵያ ጉዳይ የሚባል ማኅበር በዓለም ዙሪያ የፋሽስት ጣሊያን መንግሥት በኢትዮጵያ ሕዝብ ላይ ላደረሰው ጭፍጨፋ በወረራው ዘመን ማለት ነው፣ ቫቲካን የኢትዮጵያን ሕዝብ ይቅርታ እንድትጠይቅ፣ የኢጣሊያ መንግሥት ተገቢውን ካሳ ለኢትዮጵያ እንዲከፍል፣ ኢጣሊያና ቫቲካን ከኢትዮጵያ የተዘረፉትን ንብረቶች እንዲመልሱ የሚልና ሌሎችም ጉዳዮችን የያዘ ጥያቄ ማቅረቡ ይታወቃል። ሰሞኑን የኢትዮጵያ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ብፁዕ አቡነ ብርሃነ ኢየሱስ ደምረው ሱራፌል ከብፁዕ አቡነ ፍራንሲስ ጋር በምስራቅ አፍሪካ ጉብኝታቸው ላይ አብረዋቸው ናቸው ያሉት። አሁን ማምሻውን አነጋግሬያቸው ነበር። ይህን ጉዳይ አንስቼ እንዲህ ብለውኛል።
እኚህ ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ ብዙዎች ታሪክ ጸሐፊዎች እንደሚሉት የራሳቸውም እንዲያውም ተቃዋሚዎች የሆኑት
ክቡራትና ክቡራን አድማጮች፣ ይህንን ዝግጅት በሰኞ ምሽት ሰፋ አድርገን ይዘን እንመለሳለን። ለዛሬ ጤና ይስጥልኝ፣ በደህና እምሹ።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ዘወትር ምሽት ከሶስት እስካሁን አራት ሰዓት በ19 በ22ና በ25 ሜትር ባንድ ሲያሰማ የቆየውን ፕሮግራም እዚህ ላይ ያበቃ። ነገ እሁድ በተለመደው በምሽት ሶስት ሰዓት በሚጀምረው ፕሮግራም እንገናኛለን። መልካም ሌሊት፣ ደህና ደሩ።
This program has come to you from the Voice of America, Washington.